Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 8 2013 ዓ.ም ዝግጅታችን ጀመረ።
አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ግምት በማስገባት እኛ ጋር በጸጥታ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን በሱዳን መንግስት ተገልጿል። ጉዳዩን በዘለቄታ ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር እቅዱ አለ ማለት ነው።
አምባሳደር ዲና ሙፍቲ ናቸው። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ ሀገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ገልጸዋል። ከሱዳን የተጠናቀረ ዘገባ አካተን በአብይ ርዕስ እናስደምጣችኋለን።
በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ስንል ይደርስልን አካል የለም። ቀበሌውም መዋቅሩ ፈርሶ ነው ያለው እና ያው ሰዎችም እያገቱ ይወስዳሉ። ይኸው ኦዜክሽን የሚባለው ማለት ነው። እነሱ በነገራችን ላይ ሁሉም የራሳቸውን የሚገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው።
ኦነግ ሸኔ የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ነዋሪ ናቸው። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አቶ ጃዋር መሐመድ እና አቶ በቀለ ገርባ ከቃሊቲ ወህኒ ቤት ወደ ልደታ ፍርድ ቤት ለመሄድ ለደህንነታችን ስጋት ስላለን በአቅራቢያችን ችሎት ይቋቋምልን ሲሉ ያቀረቡትን አቤቱታ የፌዴራል ከፍተኛ ፍርድ ቤት ውድቅ አደረገው። ተከሳሾቹ ጥር 4 2013 ዓ.ም እንዲቀርቡ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ተከታትሎታል።
እነ ጃዋር ሲራጅ መሐመድ የክስ መዝገብ የኦሮሚያ ሚዲያ ኔትወርክን ጨምሮ የ24 ተከሳሾች ስም የተካተተበት ጉዳይ ለመስማት ህዳር 18 2013 ተሰይሞ የነበረው ችሎት ለዛሬ የተላለፈው አቶ ጃዋር መሐመድና አቶ በቀለ ገርባ ከቃሊቲ ወህኒ እስከ ልደታ ፍርድ ቤት ባለው መንገድ የደህንነት ስጋት ስላለባቸው የችሎት ቦታ በቅርብ ይሆንልን በሚል ባቀረቡት ጥያቄ ላይ ብይን ለመስጠት ነበር። ከነ አቶ ጃዋር መሐመድ ጠበቆች አንዱ የሆኑት አቶ ከዲር ቡሎ ተከታዩን ለቪኦኤ ብለዋል።
ፕሮፓጋንዳው ከን ኦሎል አዳዳ ሚዲያዋ ለአዳዳ ቲቪ ከኑረት አዴት ፈማጅሉ ኩኒ
የተለያየ ፕሮፓጋንዳ በመገናኛ ብዙሃን እኛ ላይ ሲነዛ ስለነበረና ስማችንን ስላጠለሹት እንደዚያውም ከቃሊቲ እስከ ልደታ ያለው ርቀት መንገድ ላይ አንድ ችግር በእኛ ላይ ቢደርስ በቤተሰቦቻችንና በሀገር ላይም አደጋ ሊጋረጥ ይችላል የሚል አቤቶታ ነው ለፍርድ ቤት ያቀረቡት ነው ያሉት አቶ ከዲር ቡሎ። አቤቶታው ላይ ሀሳብ እንዲሰጥ የታዘዘው የፌዴራል ፍርድ ቤት አስተዳደር በሰጠው መልስ የተለዩ ችሎቶች የሚቋቋሙት በሕግ መሰረትና ጥናት ላይ ተመስርተው መሆኑን ጠቅሶ ጥናት ሳይደረግ ችሎቶችን ማቋቋም አስቸጋሪ መሆኑን አስረድቷል። ፍርድ ቤትም ይህንኑ ሀሳብ በማቅረብ መሞገቱን ነው የፌዴራል ጠቅላይ አቃቢ ምክትል አቶ ፍቃዱ ጸጋ የሚናገሩት።
የትኛውም አይነት ታራሚ የማረሚያ ቤት ስነ ስርዓት አለ፣ አጅበን የምታመጣው የጸጥታ ስጋት ካለ ደግሞ ከፍ ያለ እጀባ ማድረግ ይቻላል። ምንም የሚቸገር ነገር አይደለም። መንግስት ይህን የሚቸግረው አይደለም። ብዙ ሰዎች እንግዲህ አሁንስ በየትኛውም አይነት ድጋፍ ያላቸው ስልጣን ላይ የነበሩ ሰዎች ፎቅ ፍርድ ቤቶች ወንጀል ፈጽሞ በተገኙ ጊዜ እያመጣናቸው ነው። በማንም ላይ ይሄ ነገር ተከስቶ አያውቅም። ፍርድ ቤቱ ግቢ ውስጥም በቂ ጥበቃ እየተደረገ ነው።
ችሎቱ የቀረበውን ሀሳብ በመቀበል ሌላ ችሎት ማቋቋም ስለማይችል ተከሳሾች ልደታ ፍርድ ቤት ቀርበው ክሳቸውን እንዲከታተሉ ሲል ብያኔ በመስጠት ለጥር 25 2013 ቀጠሮ የሰጠ ቢሆንም አቶ ደጀኔ ጣፋ ለቀጠሮ የተሰጠው ጊዜ ረጅም በመሆኑ በአጭር ቀጠሮ እንዲለወጥ ለፍርድ ቤቱ ባቀረቡት ጥያቄ መሰረት ፍርድ ቤቱ ተለዋጭ ቀጠሮ በመያዝ እነ አቶ ጃዋርን ጨምሮ ተከሳሾች ለጥር 4 2013 እንዲቀርቡ አዟል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሶማሊያ ከአጎራባቿ ከኬንያ ጋር ያላትን ዲፕሎማሲያዊ ግንኙነት እንደምታቋርጥ ማስታወቋን ተከትሎ የኬንያ መንግስት የሶማሊያን ዲፕሎማቶች እኛ አናስወጣም ከጎረቤታችን ጋር ይልቁን እንነጋገራለን እንጂ ሲል አስታወቀ። ይበዚህ እንዳለ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲን በናይሮቢ ተቀብለው አነጋግረዋል። ካለፈው እሁድ እስከ ማክሰኞ ድረስ የቆዩት የሶማሊላንዱ ፕሬዝዳንትና የኬንያ ፕሬዝዳንት የሀገሮቻቸውን ግንኙነት ማጠናከር በሚቻልበት መንገድ ዙሪያ መክረዋል ተብሏል። ዩናይትድ ስቴትስ ውስጥ የመስከረም አንዱን መሰል የሽብር ጥቃት ለማድረስ አሲሯል የተባለ ተጠርጣሪ ያልሸባብ አባል ወደ ኒውዮርክ ተወስዶ ለፍርድ እንዲቀርብ ተደርጓል ሲል የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። የኬንያው ተወላጅ ቾሎ አብዲ አብዱላ በአውሮፓውያን ካለፈው 2019 ሐምሌ ወር ጀምሮ በእስር ከቆየበት ከፊሊፒንስ ወደ ኒውዮርክ መወሰዱን ነው ዜናው ያስታወቀው። ፊሊፒንስ ባለፈው ማክሰኞ ለዩናይትድ ስቴትስ አሳልፋ ሰጥታዋለች ተብሏል። አብዱላ የመንገደኛ አውሮፕላን ጠልፎ ሲያበቃ ከህንጻ ጋር በማጋጨት እንደ መስከረም አንዱ አይነት ጥቃት ሊያደርስ ሲያሴር ነበር ተብሎ ተከሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኮሮና ቫይረስ መያዛቸውን የሀገራቸው መንግስት አስታወቀ። ፕሬዚዳንቱ በምርመራ ቫይረሱ እንደያዛቸው ዛሬ መታወቁን ከጽህፈት ቤታቸው የወጣው መግለጫ አስታውቋል። ፕሬዚዳንቱ የመጀመሪያ ምልክት እንደታየባቸው መመርመራቸውን ነው አክሎ ያስታወቀው። በሀገሪቱ ደንብ መሰረት ማክሮን ለሰባት ቀናት ራሳቸውን ለይተው ይቆዩና በርቀት ሆነው ስራቸውን ያከናውናሉ ተብሏል። ካሁን ቀደም በኮቪድ-19 ከተያዙ ርዕሳነ ብሔራት መካከል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን እና የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ይገኙባቸዋል። ይህ በዚህ እንዳለ የዓለም የጤና ድርጅት የኖቬል ኮሮና ቫይረስን የመጀመሪያ ምንጭ የሚመረምር ቡድን በመጪው ጥር ወር መጀመሪያ ሳምንት ላይ ወደ ቻይና እንደሚልክ አስታውቋል። ኮሮና ቫይረስ በሚያስከትለው ኮቪድ-19 ሳቢያ በዓለም ዙሪያ ከ1.6 ሚሊዮን በላይ ሰዎች ለህልፈት የተዳረጉ ሲሆን በአጠቃላይም ከ74.2 ሚሊዮን በላይ ሰዎች በቫይረሱ ተይዘዋል። ወደ ቻይና የሚላከው 10 አባላት ያሉት ቡድን ኮቪድ-19 የሚያስከትለው ቫይረስ ከእንስሳት እንዴት አድርጎ ወደ ሰው ሊተላለፍ እንደቻለ ለማወቅና ምንጩም ከወዴት እንደሆነ ለመረዳት የህክምና መረጃዎችንና የምርመራ ናሙናዎችን ይመረምራሉ ተብሏል። እንደ ብዙዎች ተመራማሪዎች እምነት ባለፈው የአውሮፓውያን 2019 መጨረሻ ላይ መጀመሪያ የተከሰተው ቫይረስ የተነሳው በማዕከላዊ ቻይና ውሃን ከተማ ከሌሊት ወፎች ላይ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቻይና መንግስት የወረርሽኙን ምንጭ የሚመለከት መረጃ በመደበቅ ሲወነጅሉ ቆይተዋል። ይበዚህ እንዳለ በዩናይትድ ስቴትስ ለሁለተኛ የኮቪድ-19 መከላከያ ክትባት ፈቃድ የመስጠቱ መደበኛ ሂደት በዛሬው ዕለት ተጀምሯል። ማሳቹሴትስ የሚገኘው ሞደርና ኩባንያና ብሔራዊ የጤና ተቋማት NIH በጋራ የቀመሙትን ክትባት መረጃዎች የምግብና የመድኃኒት አስተዳደር FDA መመርመር ጀምሯል። ሞደርና ስለ ክትባቱ ደህንነትና አዋጭነት የሰጠውን ማረጋገጫ በዚህ ሳምንት የFDA ተቆጣጣሪዎች እንዳረጋገጡለት የሚዘነጋ አይደለም። ይበዚህ እንዳለ ምክትል ፕሬዝዳንቱ ማይክ ፔንስ በነገው ዕለት ክትባቱ እንደሚሰጣቸው ዋይት ሃውስ አስታውቋል። ተመራጩ ፕሬዝዳንት ጆ ባይደን ደግሞ በሚቀጥለው ሳምንት ይከተባሉ ተብሏል። ወደ ፈረንሳዩ ፕሬዝዳንት ማክሮን ዜና ስንመለስ ሌሎች የአውሮፓ ህብረት መሪዎች የሳቸውን ለኮሮና ቫይረስ መጋለጥ ተከትሎ እኛስ እንመርመር ይሆን ወይስ ራሳችንን ለይተን መቆየት ያስፈልገን ይሆን የሚለው ሐሳብ ገብቷቸዋል። አብዛኞቹ መሪዎች ባለፉት ጥቂት ቀናት ውስጥ ከፈረንሳዩ መሪ ጋር ተገናኝተው ስለነበረ ነው። የ42 ዓመቱ ማኑኤል ማክሮን ትናንት በፓሪስ ከፖርቹጋል ጠቅላይ ሚኒስትር አንቶኒዮ ኮስታ ጋር ተገናኝተው እንደነበረና በዚሁ ሳምንት ውስጥ ከአውሮፓ ምክር ቤት መሪ ሻርል ሚሼል ከአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቫንደርሊየን ጋር ምሳ እንደበሉ ነው የተጠቆመው። ከሌሎችም የአውሮፓ ህብረት መሪዎች ጋር ተገናኝተዋል ተብሏል። በዚሁ ሳምንት ውስጥ ከግብፁ ፕሬዚደንት አብደል ፋታህ ኤልሲሲ ጋር እራት እንደበሉም ዜናው ገልጿል። በሌላ የኮቪድ-19 ወረርሽኝ ዜና ሳውዲ አረቢያ ዛሬ ዜጎቿንና ነዋሪዎቹን የኮቪድ-19 ክትባት መስጠት ጀምራለች። በዚህም ሀገሪቱ ፋይዘር እና ባዮንቴክ የሰሩትን የኮሮና ቫይረስ ክትባት በመጠቀም የመጀመሪያዋ የአረብ ሀገር ሆናለች። ክትባቶቹ የደረሷት በትናንትና ዕለት መሆኑም ተገልጿል። የሳውዲ የጤና ጥበቃ ሚኒስቴር ባለስልጣናት በዚሁ ሳምንት ውስጥ ባወጡት ማሳሰቢያ በመላ ሀገሪቱ በነጻ የሚሰጠውን ክትባት ለመውሰድ ዜጎችና ነዋሪዎች መመዝገብ እንዲጀምሩ ማስታወቁ ይታወሳል። በሳውዲ አረቢያ ወረርሽኙ ከገባ ወዲህ ወደ 360 ሺህ የሚደርሱ ሰዎች በቫይረሱ ተይዘዋል። 6080 ሰዎች ደግሞ ለህልፈት ተዳርገዋል። በመጨረሻም የሩሲያ ፕሬዝዳንት ቭላድሚር ፑቲን የተቃዋሚ መሪ አሌክሲ ናቫልኒን የመረዙ የመንግስት የደህንነት ወኪሎች የሆኑ ነፍሰ ገዳዮች ናቸው የሚለውን ሪፖርት አጣጣሉ። ፑቲን በአመታዊ ጋዜጣዊ መግለጫቸው ላይ ሪፖርቱን የማወናበድ ተንኮል ሲሉ የገለጹት ሲሆን ናቫልኒ እንዲህ ባለ ደረጃ ለኢላማነት የሚያበቃ ስብዕና የላቸውም ሲሉ አጣጥለዋል። አስከትለውም ናቫልኒ ከዩናይትድ ስቴትስ የስለላ ድርጅቶች ድጋፍ አግኝተዋል ሲሉ ፑቲን ወንጅለዋል። አሌክሲ ናቫልኒ ባለፈው ነሐሴ ወር ውስጥ ሩሲያ ውስጥ በአውሮፕላን እየተጓዙ ሳሉ መታመማቸውና በኋላም ለሕክምና ወደ ጀርመን መወሰዳቸው የሚዘነጋ አይደለም። ጀርመን፣ ፈረንሳይና ስዊድን በሚገኙ ላቦራቶሪዎች ውስጥ በተደረገ የናሙና ምርመራ ናቫልኒ ኖቪቾክ በሚባል መርዝ መመረዛቸውን አስታውቀዋል ላቦራቶሪዎቹ። ኖቪቾክ በሶቪየት ህብረት ዘመን ከነበሩት የመርዝ አይነቶች አንዱ ሲሆን ብሪታንያ ከሁለት ዓመታት በፊት በሀገሯ ሳልስበሪ ከተማ ውስጥ ለቀድሞ የሩሲያ ሰላይ ሴርጌ ስክሪፓልና ለልጃቸው የተሰጠው መርዝ ኖቪቾክ መሆኑን እንዳስታወቀች የሚዘነጋ አይደለም። በዛሬው ጋዜጣዊ ጉባኤያቸው ላይ ፑቲን በርካታ ጉዳዮችን አንስተዋል። ቀጣዩን የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን አስተዳደርም በተመለከተ ተናግረዋል። በሚመጣው ጥር ወር የሚደረገው የአስተዳደር ለውጥ በዩናይትድ ስቴትስ እና በሩሲያ ግንኙነት ውስጥ ያሉ አንዳንድ ችግሮችን ለመፍታት ይረዳል የሚል ተስፋ አለኝ ነው ያሉት የሩሲያው መሪ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቁንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ታህሳስ 7 2013 ዓ.ም ምረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ማክሰኞ ዕለት በኢትዮጵያና በሱዳን የጸጥታ ኃይሎች መካከል የተፈጠረው ግጭት በሁለቱ አገራት ከፍተኛ ባለስልጣናት ውይይት እንደሚደረግበት ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት የግጭቱ ምክንያት ድንበር ተሻግረው የገቡ የሱዳን ወታደሮች ናቸው። የትግራይውን የህግ ማስከበር ዘመቻ ጨምሮ በተለያዩ ጉዳዮች መጠመዳችንን እንደ ጥሩ አጋጣሚ መጠቀም የፈለጉ ያሏቸውን የሱዳን የበታች ባለስልጣናትም ተጠያቂ አድርገዋል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ቀደም ሲል ባወጡት መግለጫ የኢትዮጵያ ወታደሮችና ሚሊሻዎች ወደ ግዛቶቻችን በመግባት ከቅኝት ሲመለሱ በነበሩ የጸጥታ ኃይሎቻችን ላይ ጥቃት ፈጽመዋል ብለዋል። ይህንን ጉዳይ በተመለከተ ዘጋቢያችን እስክንድር ፍሬው ከውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ጋር ቆይታ አድርጓል። ተከታተሉት።
በጣም አመሰግናለሁ ስለ ጊዜዎት አምባሳደር ዲና ሙፍቲ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በሱዳን እና በኢትዮጵያ የጸጥታ ኃይሎች መካከል ማክሰኞ ምሽት የተፈጠረ ግጭት እንደነበር በሱዳን መንግስት በኩል ተገልጿል። ሌሎችም መረጃዎች ወጥተዋል። በኢትዮጵያ በኩል የሚታወቀው ምንድን ነው አምባሳደር?
እሺ እስክንድር፣ አመሰግናለሁ። ምንድን ነው የሆነው? አሁን የዚህ ሰሜን ኢትዮጵያ ክፍል ጸጥታ ማስከበር እንቅስቃሴ እየተደረገ መሆኑ ይታወቃል። በዚህ ምክንያት እኛ ወታደራዊ ተቋማት እዚህ ሚዛን መንቀሳቀስ ሁኔታ አለ። እዚህ ከሱዳን ድንበር አካባቢ ያለ ወታደራዊ ኃይሉን አካባቢ የሱዳን በኩል ያለው ኃይል ወደዚህ የመግባትና አንዳንዴም ደግሞ የገበሬውን ማሳ ጭምር መጥቶ የማጨድ የመሳሰሉ ምንም እንኳን በማዕከላዊ መንግስትም የተደገፈና የተሰጠ አመራር ነው ብለን ባናምንም ይህንን የማይሆን ህገወጥ እንቅስቃሴ ማድረጋቸው ነው የታየው። በዚህ አጋጣሚ የተፈጠረ ነገር ነው። ለማንኛውም ይህንን ነገር እንደተገነዘብ ለሱዳን መንግስት መልእክት ተላልፏል። ምክንያቱም የነገሩን መነሻ ነገሩን ይዘት እንዴት እንደተከሰተ ኦልሬዲ ተገልጾላቸው ምንም እንኳን በበላይ አመራር የሚያስብም ባይሆን አሁን አገሪቷ ችግር ውስጥ እንዳለች ያለውን ሁኔታ ግምት በማስገባት እኛ ጋር ቢዚ መሆናችንን በጸጥታ ጥበቃ ስራ ላይ እዚህም እዛም ስምሪትና ትኩረት መኖሩን በመመልከት ይህን ክፍተት ለመጠቀም በታች ያለው እዛ አካባቢ ሱዳን ወገን ይህን መጥፎ አጋጣሚ መጠቀሙ ነገር አሳዝኖን ይህን በሱዳን መንግስት ተገልጿል። ጉዳዩን በዘለቄታ ለመፍታትና መፍትሄ ለመስጠትም በከፍተኛ አመራር ደረጃ ለመነጋገር እቅዱ አለ ማለት ነው።
በከፍተኛ አመራር ደረጃ ሲሉ አምባሳደር፣ ይሄ ነገር እንግዲህ የተሰማው የሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ በኢትዮጵያ ጉብኝት አድርገው በተመለሱ በጥቂት ቀናት ውስጥ ነው። እንደገና ሁለቱ መሪዎች ተገናኝተው ይነጋገሩበታል ወይስ ምንድን ነው የሚሆነው? ከዚህ
ወይ በከፍተኛ ደረጃ ሲባል ያው ከፍተኛ ደረጃ የሚለው ነው የሚገልጸው። ከሌና ከሌ የሚለው ነገር አስፈላጊ አይመስለኝም። ዞሮ ዞሮ ግን በመንግስት ደረጃ ማለት ሁለቱ መንግስታት ይህን ነገር ልማት ይሰጡታል። እናቱም ከሱዳን ጋር አለን ግንኙነት ወዳጅነት ግንኙነት ጠንካራ ነው። የምንፈልገው ነው እነሱም ይፈልጉታል። ምናልባት ከኛ እኩል ወይም ከኛ በላይ ይህንን አፈወርድ አናደርግም ነው። ነገር ግን አሁን የእኛን ትኩረት መዛባት የእኛን ትኩረት ሌላ ጋር ነበር መሆኑን ከግምት በማስገባት እዛ በሱዳን መንግስት ፍላጎት ነው ብለን ባናምንም በታች ያለው ክፍል ይህንን አይነት ነገር መፈጸሙ አላግባብ መሆኑ ገልጸላቸው ኦልሬዲ በዚህ ደረጃ እንሰራለን ማለት ነው።
የደረሰ ጉዳት መኖሩን በዚህ ግጭትም ይጠቅሳል።
ግጭት ሲኖር ካዥዋልቲ ይኖራል፣ ኖርማል ነው። ይህን ያህል ነው የሚለውን ነገር የለኝም።
በሱዳኑ ጠቅላይ ሚኒስትር ስም እንደወጣ የተገለጸ መግለጫ የሱዳን የጸጥታ ኃይሎች የቅኝት ስራ ሰርተው ሲመለሱ በኢትዮጵያ የጸጥታ ኃይሎች ጥቃት ተፈጸመባቸው ይላል። በዚህ መንገድ ነው እነሱ ያስቀመጡት።
ሪያሊቲው ሬፊጂ ካምፕ ለመጠበቅ ለሬፊጂ እንክብካቤ ለመስጠት የሚል ነገር አለ፣ ግን እዛ አካባቢ ሬፊጂም የለም። ያ ነጻ የኢትዮጵያ ቴሪቶሪ ነው። ይህንን አጋጣሚ ተጠቅሞ ወደዚህ የመግባት ነገር ነው። እኛም ትኩረት ሌላ ከመሆኑ ያደረጉት ነገር ነው የሚል ነው። እሳቸው እንግዲህ የደረሳቸው ሪፖርት በዚህ ደረጃ ላይ ማድረጋቸው ብዙም የሚያስደንቅ አይሆንም። ናቱም ደረጃ ደርሶብናል ብሎ ከታች ያለው ሪፖርት እስካረገ ድረስ ነገር ግን እውነታ አሁን ቅድም ያልኩ
አምባሳደር፣ ይሄ
ያው ለማንኛውም ዝርዝር ጉዳዩን በከፍተኛ ደረጃ ሁለቱ አመራሮች ተነጋግረው መግለጫ የሚሰጡበት እድል ይኖራል እና ያንን መጠበቁ ይሻላል።
ይሄ እንደ አንድ አጋጣሚ የሚቆጠር ነው ወይስ በአጠቃላይ በሱዳንና በኢትዮጵያ መካከል ያለው የግንኙነትን ሁኔታ የሚያንጸባርቅ የሚገልጽ ነው?
ይህ ምንም አያንጸባርቅም። ነገሮች ግንኙነት አንጸባርቅም። ኢንሲደንት ነው። አንፎርችነት ኢንሲደንት ብለን እንግሊዝኛ ማስፈልግ ሊሆንችል ሂካፕስ ብለ ውሰደው።
ይህ በእንዲህ እንዳለ ጦርነት በተቀሰቀሰበት የትግራይ ክልል አቅራቢያ በሚገኘው አጎራባቹ የኢትዮጵያ ድንበር አካባቢ ባለው የሱዳን የእርሻ መሬት ላይ ሱዳን ሰራዊቷን ማሰማራቷን ቀጥላለች ሲሉ አንዳንድ የሱዳን ባለስልጣናት ባለፈው ሳምንት ተናግረው ነበር። ሪፖርተራችን ናባ ሙህዲን ከካርቱም የላከችው አጭር ዘገባ ደረጀ ደስታ ያቀርበዋል።
የሱዳን መንግስት ስለ ሰራዊቱ እንቅስቃሴ በይፋ የሰጠው አስተያየት የለም። የሱዳን ጦር ለ25 ዓመታት በኢትዮጵያ ሰራዊት ቁጥጥር ስር ወደ ነበረው አካባቢ በመንቀሳቀስ በአዋሳኝ ድንበር አቅራቢያ የነበረውን የእርሻ መሬት መቆጣጠሩና አካባቢው አዲስ አበባና ካርቱምን ለረጅም ጊዜ ሲያጋጭ የቆየ ጉዳይ መሆኑም ተዘግቧል። ሽፍታ በሚል ስያሜ የሚታወቁት የኢትዮጵያ ታጣቂዎች በየዓመቱ የመኸር ወቅት የሱዳን ይዞታዎች መሆናቸው በሚነገረው የፋሽጋና ሌሎች አካባቢዎች የሚገኙ የእርሻ ሰብሎችን ለመዝረፍ ይንቀሳቀሳሉ ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የአካባቢው የደህንነት ባለስልጣን ለአሜሪካ ድምፅ ጠቁመው የሱዳን ወታደሮች ይዞታቸውን የተቆጣጠሩ መሆኑን ተናግረዋል። የሱዳን ጦር ከበርካት ኖሬን ግዛት ወደ ምስራቅ አቅጣጫ በመስፋፋት ቀድሞውኑም የሱዳን ይዞታ የነበረውን ቦታ በመቆጣጠሩንም ባለስልጣኑ ገልጸዋል። ይህም የሆነበት ምክንያት የኢትዮጵያ ሰራዊት በትግራይ ግጭት ተጠምዶ ስለነበረ የሱዳን ጦር ይህን አካባቢ የመቆጣጠር እድል ስለነበረው ነው ብለዋል የአካባቢው የደህንነት ባለስልጣን። ባለፈው ግንቦት የኢትዮጵያ ታጣቂዎች ከገድ አሪፍ ከተማ በስተ ምስራቅ የሚገኙ መንደሮችን ማጥቃታቸውና በርካታ ሲቪሎችን የሱዳን ወታደሮችን መጎዳታቸው ተነግሯል። ሱዳን ጥቃቱን ያወገዘች ሲሆን የኢትዮጵያ መንግስትም የሚሊሻ ቡድኖችን ይደግፋል ስትል ነቅፋለች። ካርቱም የሚገኙ የፖለቲካ ተንታኝ ሙሐዲን ጅብሪል በቅርቡ አካባቢውን ጎብኝተው እንደነበር ይናገራሉ። እሳቸው እንደሚሉት ኢትዮጵያ ልታስተናግደው የምትፈልገው ሌላ ትልቅ ችግር ስላለባት ከሱዳን ጋር መጋጨትን አትፈልገውም። ሱዳን በኢትዮጵያ ትግራይ ክልል ውስጥ የተፈጠረውን ጦርነት ሸሽተው የተሰደዱ ኢትዮጵያውያንን ተቀብላ ያስተናገደች ነው።
የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአማርኛ ቋንቋ አገልግሎት ነው። ተከታዩ ዘገባ ሰሜን ኢትዮጵያ ከሚገኝ ዘጋቢያችን ጋር የተደረገ ጭርቅ ቃለ ምልልስ ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ወደ ሰሜን ኢትዮጵያ ተጉዞ በዛ ያለውን የነዋሪዎችን ሁኔታ የሚዳስስ ዘገባ በማጠናቀር ላይ ይገኛል። በጎንደር የነበረውን ቆይታ በትላንትናው ዕለት አስደምጠናችኋል። በዳንሻ ሁመራና ማይካድራም ተንቀሳቅሶ ነዋሪዎችን አነጋግሯል። ነገር ግን የነዋሪዎቹን ሙሉ አስተያየት በድምጽ ለማቅረብ ዛሬ የሚገኝበት ሁመራ ከተማ የኢንተርኔት አገልግሎት ስለሌለ የተመለከተውን በስልክ ሊያጋራን መስመር ላይ ይገኛል። ዮናታን እንደምን ዋልክ? በዳንሻ በሁመራና ማይካድራ ስትንቀሳቀስ የተመለከትከውን ያነጋገርካቸው ሰዎች ያጋሩህን ሐሳብ ለአድማጮቻችን አካፍልልን።
አመሰግናለሁ። ሲሆን እንዳልሽው እንግዲህ ጎንደር ላይ ትንሽ ቆይታ ነበረኝ። ከዛ በኋላ ቀጥታ ወደ ዳንሻ ነበር ያቀናሁት። ዳንሻ አሁን ያለችበትን ሁኔታ ለመመልከት እችላለሁ። ዳንሻ እንግዲህ በመከላከያ ሰራዊት ላይ ለመጀመሪያ ጊዜ ጥቃቱ የተፈጸመባት ከተማ ነች። በዛው ልክ ደግሞ ጥቃቱም የመጀመሪያው እንደመሆኑ መጠን በመከላከያ ሰራዊት ከሁሉም ቀድማ በቁጥጥር ስር የዋለች ከተማ ነች። አሁን ሰላሟ ከጦርነቱ በኋላ እየተመለሰ መሆኑ ለማየት ችያለሁ። የከተማው ነዋሪዎች ይህን ነበር ያረጋገጡልኝ። በተለይ በምዕራብ ኢትዮጵያ ከሚገኙ ከተሞች ውስጥ አሁን በተሻለ እንቅስቃሴ ላይ እንደሆነች ለማወቅ ችያለሁ። የንግድ እንቅስቃሴዎች ተጀምረዋል። አንዳንድ ማህበራዊ አገልግሎት ተቋማት ስራ ጀምረዋል። ሁሉም ባይሆኑም የፋይናንስ ተቋማት፣ ውስን ባንክ ቤቶችም አገልግሎት የሰጡ መሆናቸውን ተመልክቻለሁ። በአንጻሩ ግን የመብራትና ሌሎች አገልግሎቶች እንዳልተጀመሩ፣ ችግር እንዳለባቸው የከተማ ነዋሪዎች ነግረውኛል። ከሞላ ጎደል ግን ወደ ቀድሞ መደበኛና ሰላማዊ እንቅስቃሴ እየተመለሰች መሆኗን ታዝቢያለሁ። የከተማ ነዋሪዎችም ሁላቸውም ባይሆኑም ስራቸውን ከጀመሩ ቀናት ተቆጥሯል ብሎኛል። በከተማው በተለይ ቅድዳልኩሽ በማህበራዊ አገልግሎት ተቋማት ጉድለት ለእንግልትና ችግር የተጋለጡ መሆናቸውን ነግሮኛል። መብራት በአጭር ጊዜ ውስጥ ወደ መስመር ገብተው ተከተሎላቸው ስራ ቢጀምር ወደ መደበኛ ስራችን ወይም ኑሯችን ለመለስ ይችላል ብሎ ነግሮኛል። ነገር ግን በጦርነቱ ገፈት ቀማሽ እንደነበሩ፣ ጉዳት እንደደረሰባቸው፣ ከአካላዊ ጉዳት እስከ ስነልቦና ጉዳት እንደደረሰባቸው ነግሮኛል። ሰዎች ተፈናቅለውባቸዋል። ከሌሎች ቦታም የተፈናቀሉ በተለይ ከእርሻ ጣቢያዎች ተፈናቅለው እየመጡ በርካታ የአካባቢ ነዋሪዎች እዛው አግኝቻቸው ነበር። ከዛ በኋላ ቀጥታ ላቀናሁት ወደ ሁመራ ከተማ ነበር። በከተማው የመከላከያ ሰራዊት፣ የአማራ ልዩ ኃይልና ሚሊሻዎች ቅንጅት ሲያደርጉ ተመልክቻለሁ። ሁመራ ከተማ ከጎንደር እስከ ዳንሻ ባድረስ የ105 ኪሎ ሜትር ጉዞዬ የህዝብ እንቅስቃሴ የተለመደ አይነት ቢሆንም ግን እዚህ ሁመራ ውስጥ እንደዚህ አይነት ነገር አላየሁም። ከተማ በጣም ፈጠረች ብላለች። እንግዲህ እንደምታውቅ ሲሆን የሁመራ ከተማ በሰሊጥ ምርት የምትታወቀው ከሰሊጥ ምርት ጋር በተያያዘ ከፍያ የሆነ የንግድ እንቅስቃሴና ኃይለኛ የሆነ የገንዘብ ልውውጥ የሚደረግባት ተረፍ ከተማ ነች። ነገር ግን እንደዚህ አይነት እንቅስቃሴ አሁን አይስተዋልም። ሰዎች በየቤቶቻቸው ለቁጭ ያሉት የተቆለፉ ቤቶች በርካቶች ናቸው። የንግድ እንቅስቃሴም እንደ ዳንሻ ከተማ እንዲኖረች እንደ ስራ አልገባም። ምሳሌ የኢንተርኔት አገልግሎት የለም፣ ውሃ የለም፣ መብራት አገልግሎት የለም። ከሌሎቹ ከተሞች የሁመራን ልዩ የሚያደርገው ይሄ ነው። በተለይ አሁን ከዳንሻ ጋር ስናነጻጽር ዳንሻ የተሻለ ካቶች አሉ። ሁመራ ላይ ግን ብዛይ ነገር አላስተዋልኩም፣ የለም። በዚህ ሁኔታ ውስጥ የከተማ ነዋሪዎች ለችግር የተጋለጡ መሆናቸውን ነው የነገሩኝ። ሁመራ ሁኔታ እንደዚህ ካልኩ በኋላ ዛሬ ከተማት ወደ ማይካድራ ነበር ያቀናሁት። ማይካድራ በነበረኝ ቆይታ የከተማው ሁኔታ ትንሽ ይከብዳል። የሰዎቹ ስሜት ፊታቸው ላይ የሚታዩ ነገር የተረበሸ መልክ፣ የተረበሸ ፊት፣ በጥሩ ሁኔታ ላይ የማይገኙ ሰዎች ነው የምታገኛቸው ማይካድራ ላይ። ከሌሎች ከተሞች ደግሞ የማይካድራን ልዩ የሚያደርገው ይሄ ነው። በርካታ ሰዎች በጅምላ ተቀብረዋል፣ ተገለዋል። እንደዚህ እንደዚህም እስከ መቃብሮች መቀብረ ከእጃቻቸዋለሁ። አንድ ቦታ 35 ሌላ ቦታ 20 50 40 እስከ 67 ሰዎች በአንድ መቃብር ተቀብረዋል። እንደዛን ስለሚያውቁ ያን ነገር በአይናቸው ስላዩ የስነ ልቦና ጉዳት ስለደረሰባቸው ላይ የከተማ ነዋሪዎች ፊት ላይ ሲታይ እጅግ የሚከብድ ነው። ስጠይቂያቸውም ስታወሪያቸውም የሚነግሩሽ ይህንን ነው። ምንድን የሚሉት እንደዚህ አይነት ነገር በዚህ ምግድ ይፈጸማል ብለን አስብን አልነበረም፣ አናውቅም። በኢትዮጵያ ታሪክ ሲፈጸም የመጀመሪያው ነው። ብዙ ሰዎች በአንድ ሌሊት ተገለው እርማችን ሳናወጣ ሳንቀብር አንድ ላይ ተቀብሯል። ከፍተኛ የሆነ የስነ ልቦና ጉዳት አድርሶብናል ነው ያሉኝ። አይናቸው ያዩ ልጆቻቸው ተገደሉባቸው እናቶች ናቸው ያቸዋለሁ። ቤተሰቦቻቸው ተገደሉባቸው፣ ወንድሞቻቸው ተገደሉባቸው። ግድያውን ፈርተው የተሰደዱ ከተማቸውን ሀገራቸውን ለቀው ወደ ሱዳን የገቡ ቤተሰቦችም እንዳሏቸው እዛው ያገኘኋቸው ሰው ሰዎች ነግረውኛል። ማይከት ረስተማለን ግብራት የለም፣ የኢንተርኔት አገልግሎት የለም። ከኢንተርኔት በባሴ መልኩ ደግሞ የቴሌኮሙኒኬሽን አገልግሎትን የለም። ስልክ ማውራታችን ኢንተርኔት ተቋርጧል። መጀመሪያ ጊዜ እንደነበረ መረጃው ነበረን። ተጠይቃቸው ያስተማሩ ሊሆኖች ለአንድ ሁለት ቀን ተከፍተ ነበር። ከዛ በኋላ ተመልሶ ተገልጦልናል። እንደዚህ አይነት የኢንፍራስትራክቸር ወይም የመሰረተ ልማት አገልግሎት ችግር እንዳለ ነግረውኛል። መንግስት ይህ ችግር ሲደርስ አይቷል፣ ሰምተዋል። ነገር ግን እንመጣለን ነው ያሉት። እስካሁን መጥተው ከምን ድረሳችሁ ምን ሆናችሁ ብሎ እየጠየቅን የመንግስት አካል የለም፣ አሁንም በችግር ውስጥ ነው ያለን ብሎኛል። ሲሆን
ዮናታን ዳንሻን የሁመራንና የማይካድራን ሁኔታ ስትነግረን ከጸጥታ ጋር በተያያዘ ሰዎች እንደልባቸው ያለ ወታደር ያለ መከላከያ ሰራዊት አጃቢ እንደልባቸው መንቀሳቀስ ይችላሉ።
መልካም። ሲሆን ስጋት ስላለባቸው ሰዎች በነፃነት ያለ ጸጥታ አካላት ጀባና ያነሱ ቅኝት ብቻቸውን መንቀሳቀስ የሚችሉበት ሁኔታ ግን አልተፈጠረም። ሲቪሎች መሰራት አልቆ ነው የምታገኛቸው። በየቦታው ሰው የራሱን መሳሪያ ይዘዋል። እንቅስቃሴ ሲደረግ በግል ደረጃ ሰው መሳሪያ ይዘው ነው የሚንቀሳቀስ ያለው። ያሉበት ሁመራ ከተማ ከአንቺ ጋር ስልክ መደዋወላችን በፊት ያለ ጸጥታ አካላት ውጭ መሳሪያ ጠብቃችሁ ሲቪሎች መሳሪያዎቻችሁን እንድታስቀምጡ እያሏቸው በድምፅ ማጉያ መልዕክት ሳስተላልፉ ታዝቤያለሁኝ። ነገር ግን አንቺ እንዳልሽው በእነዚህ ከተሞች ከዳንሻ ውጭ ሰዎች በነፃነት ያለ ጸጥታ አካላት ጥበቃ መንቀሳቀስ እንደማይችሉ ታዝቤያለሁኝ።
እነዚህ ሶስቱ ከተሞች ውስጥ የትኛው የጸጥታ ኃይል ነው ያለው? ማንስ ነው እያስተዳደረ ያለው?
ጎንደር እስከ ሶሮካ ከሶሮካ እስከ ሁመራ እንደታየው ከሆነ የጸጥታውን ሁኔታ እየመሩ እየቃኙ እየሰሩ ያሉት የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና የአማራ ሚሊሻ መሆኑን ታዝቤያለሁ። እስከ ተከዜ ወን ድረስ ሄጃለሁ። እዛ ድረስ እየጠበቁ ያሉት ፌደራል ፖሊስ፣ የአማራ ልዩ ኃይልና የሀገር መከላከያ ሰራዊቶች ናቸው።
ዮናታን ዘብዴዎስ፣ ካነጋገርካቸው ሰዎች የወሰድከውን አስተያየትና ምልከታህን ስላጋራህን እናመሰግናለን። ነገር ግን እነዚህ የጠቀስካቸውና ሌሎች የከተሞቹ ሁኔታዎች በቀጥታ በባለታሪኮቹ ድምጾች የታገዙ ሲሆኑ ለአድማጮቻችን ሙሉ ስዕል ይሰጡናል። የሁሉንም ወገን ነዋሪዎችና የጸጥታውን ሁኔታ ሌሎች መረጃዎችን አካተህ ኢንተርኔት ከምታገኝበት ቦታ እንደምታካፍለን ተስፋ እናደርጋለን። ለዛሬው እናመሰግናለን ዮናታን።
ሲሆን አመሰግናለን። አንቺ እንዳልሽው በሶስቱም ከተሞች በተለይ በዳንሻ፣ በማይካድራና በኡመራ የተለያዩ ሰዎችን አግኝቼ ታሪካቸውን እንዴት ሊኖሩ እንዳሉ በጦርነቱ እነዚህ እንዳስተናገዱ አነጋግሬያቸዋለሁ። ድምጻቸውና ምስላቸውን አጠቃላይ ይዣለሁኝ። ኢንተርኔት ያለበት ሲገኝ ወይም ሲደርስ እነዚህ መረጃዎች በተለያዩ የመገናኛ ዘዴዎች በተለይ በሬዲዮ፣ በዌብሳይታችን፣ አንዱ በፌስቡክ ገጻችን ለተመልካች አድማጮቻችን የምናደርስ ይሆናል። እኔም አመሰግናለሁኝ።
በጣም አመሰግናለሁ ዮናታን። ወደ ተከታዩ ዘገባ እንለፍ። ኦነግ ሸኔ የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ወረዳ ነዋሪ ተናግረዋል። ከህወሓት ውድቀት በኋላ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በአማራ ብሔር ተወላጆች ላይ ዘርን መሰረት ያደረገ ጥቃት እየተፈጸመ ነው ያለው በመንግስት መዋቅር ውስጥ ባሉ የህወሓት ርዝራዦች ነው ያለው ደግሞ የአማራ ብሔራዊ ንቅናቄ አብን ነው። ንቅናቄው መንግስት ህግ የማስከበር እርምጃ እንዲወስድም ጠይቋል። የኦሮሚያ ክልል መንግስት በበኩሉ ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ተብለው የተጠረጠሩ ከ800 በላይ አመራሮች ላይ እርምጃ መውሰዱን ገልጿል። አስቴር ምስጋናው ዝርዝር ይዛለች።
የኦሮሚያ ክልላዊ መንግስት በክልሉ በምዕራብ ወለጋ እምሩና ነጆ ወረዳዎች ውስጥ ኦነግ ሸኔ አካሂዶታል ባለው የብሔር ማንነትን የለየ ጥቃት ከ20 በላይ ሰላማዊ ሰዎች መገደላቸውን ማስታወቁ ይታወሳል። በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ ነዋሪ መሆናቸውን የተናገሩ እና ስማቸው እንዲጠቀስ ያልፈለጉ ሰው ኦነግ ሸኔ የተባለው ታጣቂ በተደጋጋሚ ጥቃት እንደሚፈጽምና የአማራ ብሔር ተወላጆችም ስጋት ውስጥ መሆናቸውን ገልጸው ህዝቡን ወክለው አዲስ አበባ በመሄድ ቅሬታ እንዳቀረቡ ተናግረዋል።
ፌዴራል ቢሮም ብዙ ጸጥታ ቢሮዎች ደርሰን ነበረ። ሌላው እንኳን አልተሳካልም። መንግስታት ቢሮ ላይ አናገር
ለማን ነበር ያመለከታችሁ?
ያመለከት ነው በጣም ብዙ ቢሮዎች ደርሰናል። በነገራችን ላይ በይነ መንግስታት ቢሮ ነው የተቀበሉን። እነሱ ያው ከዛሬ ማምሻ ጀምሮ ይመደብላቸዋል፣ ተመለሱ ደውለን ጠይቃቸዋለን ብለው ስልካችንን ሰጠን። እስካሁንም አልደወሉልንም። ያው ባለፈው እንደዚያው በተለያዩ ሚዲያዎች የተገለጸ ነበረ። የሆነች እናት ከነ ልጇ ነው ቤት ላይ ተኩስ ከፍተውብን የገደሏት ማለት ነው። በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ስንል የሚደርስልን አካል የለም። ቀበሌውም መዋቅሩ ፈርሶ ነው ያለው እና ያው ሰዎችን እያገቱ ይወስዳሉ። ይሄው ኦነግ ሸኔ የሚባለው ማለት ነው። እነሱ በነገራችን ላይ ሁሉም የራሳቸውን የገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው።
የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለቪኦኤ በሰጡት ቃል የአማራ ሕዝብ ከሌሎች ኢትዮጵያዊ ወንድሞቹ ጋር በእኩልነት እንዳይኖር ለዘመናት የተካሄደበት የተዛባ ትርክት በኦሮሚያና በቤንሻንጉል ጉሙዝ ክልሎች በመንግስት መዋቅር ውስጥ ባሉ ሰዎች የዘር ማጽዳት ስራ እየተከናወነ ነው ሲሉ ከሰዋል።
በቅርቡ በተደጋጋሚ የአማራ ሕዝብ ጥቃት እየደረሰበት ያለው በኦሮሚያ ክልል ውስጥ ነው። አሁን ሰሞኑንም በቤንሻንጉልም በኦሮሚያ ክልልም ዘር ተኮር ጥቃቶች እየተፈጸሙበት ነው ያለው እና ይሄ ነገር መቆም አለበት። የትነት ኃይል በህግ ጥላ ስር ከዋለ በኋላ ቋሚ ማሳበቢያ ሆኖ ሊቀጥል የሚችልበት ሁኔታ ሊኖር ስለማይችል በመንግስት መዋቅር ውስጥ የመሸጉ ጽንፈኞችን የማጥራት ስራ ሁሉ መስራት ይገባዋል።
አቶ ዩሱፍ የአጭርና የረዥም ጊዜ መፍትሄ ያሉትን ዘርዝረዋል።
ዘላቂ የሆነው ነገር በብሔራዊ ውይይትና ድርድር ይመጣል ስንል እስከዛው ድረስ የጽንፈኞችን ስምሪት በህግ አግባብ መዳኘት ይኖርብናል። መንግስት የህግ ማስከበር ስራውን ጠንቅቆ መስራት አለበት። ዝቅተኛው የመንግስት ኃላፊነት ዜጎችን ከጥቃት መከላከል ነው፣ ህግና ስርዓትን ማስከበር ነው እና ሁለቱ በአንድ ላይ ተጣምረው የሚሄዱ ናቸው እንጂ እስከዛ ድረስ ህዝቡ የዘር ማጥፋት ወንጀል እየተፈጸመበት በየቀኑ እየታረደ የሚቀጥልበት የፖለቲካ ሂደት ሊኖር አይችልም። በዘላቂነት ዋናው ችግር ከትርክት የተነሳ ስለሆነ ትርክቱን በሀሳብ መሞገት፣ በፖሊሲ በፕሮግራሞች ማስተካከል፣ ማርከሻ ትርክቶችን ሁላችንንም በጋራ በነጻነት በእኩልነት በፍትሃዊነት ሊያኖረን የሚችል ትርክት፣ ሀገራዊ ትርክት፣ ሀገርን የማስቀጠል ፕሮጀክት መነደፍ አለበት። ማህበራዊ ረፍት ለመንሳት ሰብአዊ መብታቸውን ለመግፈፍ የሚንቀሳቀሱ አካላትን በህግ መጠየቅ በደህንነትና በመከላከያ ተቋም ስር መዋል አስፈላጊ ነው።
ከሰሞኑ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ዘር የማጥፋት ዘመቻ ብሎ የጠራውን እንቅስቃሴ ለማስቆም መንግስት አፋጣኝ እርምጃ እንዲያስከብር ሲል አብን ጠይቋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ባልቻ ትናንት በሰጡት መግለጫ በክልሉ በምዕራብና በምስራቅ ወለጋ ዞኖች በአማራና በኦሮሞ ብሔሮች ተወላጆች ላይ ጥቃት ይፈጽሙ በነበሩ 782 ኦነግ ሸኔ አባላት ላይ እርምጃ መውሰዱን ገልጸዋል።
የተወሰኑ የኦሮሚያ ዞኖችና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ምዕራብ ወለጋ ጉልሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው አሁን የማነሳው።
ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ወይም መንግስታዊ ስራቸውን በአግባቡ አላከናወኑም በሚል በተጠረጠሩ ከ800 በላይ የአመራር አባላትና ባለስልጣናት ላይ እርምጃ መውሰዱንም አቶ ጌታቸው ባልቻ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በሌላ በኩል መንግስት በኢትዮ ሱዳን ድንበር አካባቢ ከሚሊሻ ጋር የተፈጠረውን ክስተት በቅርበት እየተከታተለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ሁለቱ ሀገራት እንዲህ ያሉ ችግሮችን ለመፍታት ሁሌም የውይይት አማራጭ የሚከተሉ በመሆናቸው ክስተቱ የሁለቱን ሀገራት ጥብቅ ትስስር አያላላውም ብለዋል። ጠቅላይ ሚኒስትሩ በትዊተር ገጻቸው ላይ ባሰፈሩት አስተያየት ክስተቱን እንደ መልካም አጋጣሚ ወስደው በማራገብ ልዩነት ለማስፋት የሚጥሩ አካላት የሁለቱን ሀገራት ታሪካዊ ትስስር ያልተረዱ ናቸው ብለዋል ጠቅላይ ሚኒስትሩ። ወደ ተከታዩ ዘገባ እናልፋለን። የነጭ ሪባን ቀን የሴቶችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ለማሻሻል በሚል በዓለም አቀፍ ደረጃ የሚከበር ሲሆን በአገር አቀፍ ደረጃ ዘንድሮ ለ15ኛ ጊዜ ተከብሯል። በወቅቱ ንግግር ያደረጉት የሶማሌ ክልል ተጠባባቂ ርዕሰ መስተዳደር አቶ ምስጠፌ መሐመድ የሴቶችን ህይወት ለማሻሻል ክልላቸው የሚችለውን ሁሉ ያደርጋል ብለዋል። አዲስ ቸኮል ተጨማሪ አለው።
የሴቶች መብት ለማክበር የሚመከርበት የነጭ ሪባን ቀን በሀገር አቀፍ ደረጃ በጅጅጋ ከተማ ተከብሯል። የፌዴራልና የክልል አመራሮች፣ አምባሳደሮችና ሌሎች እንግዶች በተገኙበት ነው ለ15ኛ ጊዜ በዓሉ የተከበረው። የሴቶችና ህጻናት ጉዳይ ሚኒስትሯ ወይዘሮ ፌዘን አብዱላሂ የሴቶችን ህይወት ለመቀየር ብዙ መስራት እንደሚገባ ነው የገለጹት።
ማንት ሀልከን ውሃን ኩሱጋና ሀይ ዋ ኢነይኑ ኡኢስታግኖ ታዕቢየደ ዱመርከ ጋደ ጋር አሃን ዱመርካ
አሁን ሁላችንም እዚህ የተገኘ ነው የሴቶችን ጥቃት ለመከላከል ሲሆን በክልልም ሆነ በሀገር አቀፍ ደረጃ የሴቶችን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ሚና ለማሳደግ ብዙ መስራት ይጠበቅብናል። የሚደርሱባቸውን ጎጂ ባህላዊ ድርጊቶች ለመዋጋትም ሁላችንም መረባረብ አለብን። ስለዚህ የሴቶችን መብት ለማክበር፣ ጾታዊ ጥቃት እንዳይደርስባቸው ለመከላከልና ከሌሎች እኩል እንዲሆኑ የምንችለው ሁሉ መደገፍ አለብን ብለዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ፖሊሲና ስትራቴጂ ከመከለስና አስፈላጊውን በጀት ከመመደብ ጀምሮ የሴቶችን ህይወት ለማሻሻል ክልላቸው ብዙ ጥረት እንደሚያደርግ የተናገሩት።
አጠቃላይ እስካሁን በአገር አቀፍ ደረጃ የተሰጠው ትኩረት ተጠናክሮ እንዲቀጥልና በሶማሌ ክልልም የሴቶች ጥቃት በከፍተኛ ደረጃ የሚታይበት አካባቢ በመሆኑ በዚህ አካባቢም ከፖሊሲ ከስትራቴጂዎች ጀምሮ እስከ የሚያስፈልገው ሪሶርስ አሎኬት በማድረግ ይህንን ጉዳይ እንደ በጣም ትልቅ አጀንዳ ወስዶ መስራት እንዳለብን ለማሳሰብ ነው።
ግጭትና ጦርነት ያለባቸው አካባቢዎች በዋናነት ሴቶችን ተጎጂ ያደርጋል ያሉት አቶ ሙስጠፌ ለዚህም የሶማሌ ክልል ዋናኛ ምሳሌ ነው ብለዋል።
ባለፉት ሁለት ዓመታት ሶማሌ ክልል ውስጥ ከለውጡ ጋር በተያያዘ በሰላም በኩል የተገኙ ብዙ ምርታዎች አሉ። እነዛ ደግሞ ለሴቶች ጥቃት መቀነስ አስተዋጽኦ ያደርጋሉ። ምክንያቱም ብዙ ጊዜ የሴቶች ላይ የሚፈጸሙ ጥቃቶች ከግጭቶች ጋር የተያያዙ ስለሆኑ ቤት ውስጥ ቢሮ ውስጥ ያሉ ጥቃቶች እንዳሉ ሆነው በሶማሌ ክልል ደረጃ በከፍተኛ ደረጃ በነበረው የሰላም እጦት የተጎዱት ሴቶች ናቸው። ለዚህም እስካሁን ድረስ በየጊዜው እየመጡ ችግሮቻቸውን የሚያቀርቡ የተደፈሩ ሴቶች ቁጥር ቀላል አይደለም። ስለዚህ የለውጡ አንዱ ያመጣው ትልቁ እምርታ እንደዚህ አይነት በጦርነት ወይም በግጭት ምክንያት የሚፈጠሩ የሴት መድፈር ሁኔታዎች እንዳይኖሩ ቢያደርግም በየቤቱ በየመስሪያ ቤቱ በየማህበራዊ ሰርክሎቻችን ግን የሴቶች ላይ የሚደረገው ጫናና ጥቃት እስካሁን በከፍተኛ ደረጃ የሚታዩ ነገሮች ናቸው። ስለዚህ እነዚህን ለመከላከል በፌዴራልም በክልል ደረጃን እጅ ለእጅ ተያይዘን የሚፈለገውን ቅንጅት በመፍጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለይም በሶማሌ ክልል አካባቢ ከፍተኛ ተቀባይነት ስላላቸው ይህን አጀንዳ እንደ ራሳቸው አጀንዳ በመውሰድ ከመንግስት ጎን በመቆም ይህንን የሴቶች ላይ የሚደረገውን ጥቃት በአስተሳሰብ ደረጃም በተግባርም በመሬት ላይ በመውረድ ለመቀነስ በሚደረገው ጥረት ላይ እንዲያግዙን አደራ ለማለት ነው።
የሶማሌ ክልል የሴቶች ጥቃት በስፋት ይፈጸምባቸዋል ከሚባሉ አካባቢዎች አንዱ እንደሆነ የተናገሩት የክልሉ የሴቶችና ሕጻናት ጉዳይ ቢሮ ምክትል ኃላፊ ወይዘሮ ሰሚራ መሐመድ ይህን ለማስተካከልም የሚችሉት እንደሚያደርጉ ቃል ገብተዋል። ክልሉ በሴት ልጅ ላይ ልዩ ልዩ ጎጂ ባህላዊ ድርጊቶች ከሚፈጸምባቸው ክልሎች አንዱ ሲሆን የክልሉ ኋላ ቀርነትና ተደጋጋሚ ግጭትም ትልቁን ጫና የሚያሳድረው በሴቶች ላይ እንደሆነ ነው በመድረኩ የተነሳው። በወቅቱ የሳዑዲ አረቢያ፣ የቱርክ፣ የኖርዌይ፣ ፊንላንድ፣ አየርላንድና ጃፓን አምባሳደሮች በሶማሌ ክልል የሰፈነው ሰላምና አዲሱ የሶማሌ ክልል አስተዳደር የሴቶችን ሕይወት በማሻሻል ረገድ አዎንታዊ ሚና እየተጫወተ መሆኑን የሚገልጽ ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የደራሲና ተዋናይ ተባባሪ ፕሮፌሰር ተስፋዬ ገሰሰ አስክሬን ስርዓተ ቀብር በቅድስተ ስላሴ ካቴድራል መካነ መቃብር ዛሬ ተፈጽሟል። በስርዓቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አበቤና ሌሎችም የመንግስት ከፍተኛ ባለስልጣናት ተገኝተዋል። ፀሐይ ዳምጠው ተጨማሪ አላት።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በሐረርጌ ጎሮጎቶ በ1929 ዓ.ም ነው የተወለዱት። በ84 ዓመት ዕድሜያቸው አረፉ። ተባባሪ ፕሮፌሰር ተስፋዬ መጽሐፍትን የደረሱ ሲሆን በተለያዩ ፊልሞችና ድራማዎች ላይ በተውኔት ተሳትፏል። ዛሬ ረፋድ ላይ በብሔራዊ ቲያትር ቤት የአስክሬን ሽኝት ፕሮግራም ተካሂዷል። በርካታ ተውኔቶች ላይ የትወና ችሎታቸውን ስላስመሰከሩት ተባባሪ ፕሮፌሰር ተስፋዬ የሙያ ባልደረቦቻቸው የሆኑ የጥበብ ቤተሰቦች ተናግሯል።
ደበጅ ተመስገን ደበጅ ተስፋዬ በኢትዮጵያ የኪነ ጥበብ ዓለም ውስጥ ቀዳሚ ደረጃ ከመሰጫቸው ቀዳሚ ደረጃ ማለት በሁለገብ የኪነ ጥበብ ሰውነቱ ማለት ነው። ጋሽ ተስፋዬ በኪነ ጥበቡ ዓለም ከብዙዎቹ ምናልባት ሳይሆን ከሁሉም ለየት ያለ የሙያ አቅም እና ሁለገብነት ያለው ሰው ነው። ጋሽ ተስፋዬ በብዙ መልኩ ደጋግሞ እንደተነገረው የቲያትር መምህር ነው፣ ተዋናይ ነው፣ አዘጋጅ ነው፣ ገጣሚ ነው፣ ተርጓሚ ነው፣ እንደተባለውም ተመራማሪ ነው፣ ተርጓሚም ነው። በሁሉም መልክ ስትወስጂው በኪነ ጥበቡ ሙሉ የሆነ ሰው ማለት ነው ጋሽ ተስፋዬ። በሁሉም ሙያ ውስጥ ዝም ብሎ መግባት ሳይሆን ደግሞ በሁሉም ሙያ ውስጥ ደግሞ ጥግ የሆነ ሰው ነው። በጸሐፊነቱም ጥግ ነው፣ ብዙ ስራዎችን ጽፏል። በተርጓሚነቱም በገጣሚነቱም እንደዛ። በዝግጅትም ጋሽ ተስፋዬ የሰራቸው ስራዎች በጣም በርካታና ጥግ የሆኑ ስራዎች ናቸው። በዘመናዊ ቲያትር ውስጥ ቀዳሚ ሰው ስለሆነ ማለት ነው። በኢትዮጵያ ምድር ላይ ምናልባትም በቲያትር የመጀመሪያው ዘመናዊ ቲያትርን አሜሪካ ተምሮ የመጣ የመጀመሪያው ሰው እሱ ነው። በንጉሱ ተልኮ ዛሬ እኛ ለተፈጠርንባቸው ለዚህ ለአሁን ዘመን ቀዳሚ ናቸው ብለን የምናስባቸው ሰዎች ሁሉ በጋሽ ተስፋዬ ውስጥ የተማሩ ናቸው።
ተባባሪ ፕሮፌሰር ተስፋዬ የህይወት ታሪክ ላይ እንደተነገረው መተከዣ ወይንም ግጥምና ቅኔ፣ ጥላውን ግዛው፣ እቃው፣ የሺ አባትና ልጆች፣ ላቀችና ደስታ፣ ከአዲሶ እየተሰኙና ሌሎች ተውኔቶችን ደርሰዋል።
ተስፋዬ በኖርዝ ዌስተርን ዩኒቨርሲቲ እየተማረ በጣሊያናዊው ሉዊጂ ፒራንዴሎ
እና በበርካታ የሼክስፒር ተውኔቶች ውስጥ ተውኗል። አስናቀችና ድስቷ የተሰኘው በእንግሊዝኛ ቋንቋ የተጻፈውን አጭር ልቦለድ ወደ ተውኔት በመቀየርና በማዘጋጀት በተዋናይነት ተሳትፏል። እዛው ሳለ በመካከለኛ ሚና በብሬሽት ፕራይቬት ላይፍ ኦፍ ደ ማስተር ሬስ እና ኤቭሪ ማን በተባለ ተውኔት ውስጥ አብይ ገጸ ባህሪውን ወክሎ ተጫውቷል። ተስፋዬ ከውጭ ከተመለሰ በኋላ ከአንጋፋዎቹ ተዋናያን ከናውላቸው ደጀኔ፣ ወጋየሁ ንጋቱ፣ ጌታቸው ደባልቄ፣ ተስፋዬ ሳህሉና ሌሎችም ጋር በመሆን በበርካታ ተውኔቶች መሪውንና ሌሎች ገጸ ባህሪያትን ወክሎ በመጫወት ከተመልካቹ ከፍተኛ አድናቆት አትርፏል። ለአብነት የጸጋዬ ገብረ መድኅን ትርጉም ስራ ሐምሌት፣ ሐምሌትን ጴጥሮስ ያችን ሰዓት ውስጥ ጀኔራል ግራዚያንን፣ ቴዎድሮስ ውስጥ መልእክተኛውን ሲጫወት የነጋሽ ገብረ ማርያም የድል አጥቢያ አርበኛ ውስጥ ሰርጀንት ሪቫልድን፣ የመንግስቱ ለማ ጸረ ኮሎኒያሊዝም ውስጥ ፓጆን ተጫውቷል። ራሱ አዘጋጅቶ ከተወነባቸው ቲያትሮች ውስጥ ጸረ ኮሎኒያሊዝም የድል አጥቢያ አርበኛ አስናቀችና ድስቷ ተጠቃሽ ናቸው። ተስፋዬ ከሙያዎች ሁሉ ለትውላ ቅድሚያ ይሰጣል። ከተጫወታቸው ገጸ ባህሪያት መካከል ሐምሌት አንዱ ነው። ሐምሌት በሁሉም ዘመንና በማንኛውም ማህበረሰብ ሊኖር የሚችል ገጸ ባህሪ። ለዚህ ነው ሐምሌት የማይሞት ገጸ ባህሪ ነው የሚባለው። ሐምሌትን ተጫውቶ በወቅቱ ከአድናቂዎቹ ኢትዮጵያዊው ሐምሌት የሚል ስም አትርፏል።
የአሁኑ ትውልድ ከተስፋዬ ገሰሰ ጥበብን መኖርንና የዓላማ ጽናትን መማር አለበት ብሏል። የሙያ አጋራቸው አርቲስት ፈለቀ ባህሩ
እስካለፈበት ጊዜ ድረስ እውቀቱን ሳይሰስት ሲሰጠን የነበረ እኔም እድለኛ ሆኜ አንድ የፈረንሳይ ትርጉም ቲያትር አብሬው ተጫውቻለሁ እና በጣም እድለኛ ነኝ። ጋሽ ተስፋዬ ግን በስራዎቹም ውስጥ በኦመር ሀያመም ስራዎቹም ውስጥ እንዳንጸባረቃቸው ሞት እንደሚመጣ ያውቀዋል። ከሚጎነጫት ወይን ጠጅ ጋርም እያደረገ ስለ ሞት በዚቅ ነግሮናል እና ያንን ያውቅን ስለነበር እውቀቱን በመጽሐፍ ያሳተመ ሲያቀብለን ኖሯል። እነሱ የኖሩበትን ዘመን የአምሳዎቹን የስልሳዎቹን ትውልድም የጻፈበትን ታሪክም አቀብሎናል። ስለዚህ ዝም ብሎ ቁጭ ብሎ አልተቀመጠም። እውቀቱን ሲያቀብል ነው የኖረው። እርግጥ እሱን ማጣት ለዚህ ትውልድ ትልቅ ክፍተት ነው። እውነት ከጋሽ ተስፋዬ ትውልድ መማር ያለበት ያው የከያኒውን መብት ለማስጠበቅ በደርግ ዘመን የከያኒውን መብት ለማስጠበቅ እስከ መታሰር ድረስ የደረሰበት አጋጣሚም አለ። ስለዚህ ለዓላማ ጽኑ መሆንን ይማራል ትውልዱ። በሙያው ታማኝ መሆንንና እስከ መጨረሻው እድሜ ድረስ ካልተሳሳትኩኝ የዛሬ 2 ዓመትም ቲያትር ተጫውቷል በዚህ እርጅና ዘመኑ። ስለዚህ ለሙያ ታማኝ ሆኖ እስከ መጨረሻው እድሜ ድረስ ማገልገልን ይህ ትውልድ እኛም መማር አለብን።
ተባባሪ ፕሮፌሰር ተስፋዬ ገሰሰ በአዲስ አበባ ዩኒቨርሲቲ የቲያትርና ጥበባት ኮሌጅ ለብዙ ዓመታት በመምህርነት አገልግሏል። ዛሬ በአዲስ አበባ ቅድስት ስላሴ ካቴድራል በተከናወነው ስርዓተ ቀብር ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው የአበባ ጉንጉን አኑሯል። ወዳጅ ዘመዶቻቸው፣ የስራና የሙያ ባልደረቦቻቸው፣ አድናቂዎቻቸው፣ የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች ተገኝተው መምህር፣ ጸሐፊ ተውኔት፣ ደራሲና የስራ መሪ የነበሩትን ረዳት ፕሮፌሰር ተስፋዬ ገሰሰን በክብር ሸኝተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ።
የኢትዮጵያ መንግስት በትግራይ ክልል ባካሄደውና ህግ የማስከበር ዘመቻ ባለው እርምጃ ዙሪያ ባለም አቀፍ ተቋማትና በተለያዩ ሚዲያዎች የሚወጡ የተሳሳቱ መረጃዎች ህብረተሰቡን እያሳሳቱና ውዥንብር ውስጥ እየከተቱ ነው ሲል የኢትዮጵያ ሲቪክ ማህበራት ጥምረት የተሰኘ ተቋም አስታወቀ። ጥምረቱ ይህንን ያለው የኢትዮጵያ ወቅታዊ ጉዳዮችን የሚገመግሙ ጽሁፎችን የአሜሪካ ምክር ቤትና የውጭ ጉዳይ ሚኒስትርን ጨምሮ ለተለያዩ የዓለም አቀፍ ተቋማት ተወካዮች በድረገጽ አማካኝነት ባቀረቡበት ወቅት ነው። ይህን በድረገጽ አማካኝነት የተካሄደውን ስብሰባ ስመኝሽ ቆየ ተከታትለዋለች፣ እንደሚከተለው ይቀርባል። ስመኝሽ ቆየን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ከአንድ ወር በፊት በትግራይ ክልል በተጀመረው ጦርነት ምክንያት ብዙዎች ወደ ጎረቤት ሀገር ሱዳን ተሰደዋል። ከስደተኞቹ መካከል ነፍሰ ጡርና አራሶች ይገኙበታል። ባረፉበት የሱዳን ድንበር መጠለያ ካምፕ ውስጥም የወለዱ እናቶች አሉ። የካምፑ አስተዳዳሪዎች ስደተኞቹን ወደ ሌላ ጣቢያ የማዘዋወር እቅድ ቢኖራቸውም እናቶቹ ግን ገና ከተወለዱ የቀናት እድሜ ያላቸው ጨቅላ ህጻናትን ይዞ ወደ ሌላ ካምፕ መጓዝ ከፍተኛ ስጋት ውስጥ ከቷቸዋል። የአሜሪካ ድምጿ ሄዘር ሙርዶክ ከሱዳን ድንበር የስደተኞች ካምፕ ሀምዳይት የላከችውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ባለፈው አንድ ወር ጊዜ ውስጥ በአስር ሺዎች የሚቆጠሩ ሰዎች በትግራይ ክልል የተነሳው ጦርነት እስኪያልፍ ድረስ በሰላም የሚቆዩበትን ቦታ ፍለጋ ወደ ሱዳን ሸሽተዋል። አብዛኞቹም ከቤትና ከቀያቸው ሲወጡ የለበሱትን ብቻ ይዘው በድንገት ነው የሸሹት። ብዙዎቹም ከባድ ጫና አለባቸው። ጽዮን በሀምዳይት ካምፕ ውስጥ ከተወለደች 25 ቀናት ተቆጠሩ። ወላጆቿ የነበሩበት አካባቢ በቦምብ መደብደብ ሲጀምር ነው መሸሽ የጀመሩት። ለሶስት ቀናት ያህል ዳገት ቁልቁለት አቋርጠው ሱዳን ደርሰዋል። እናቷ ምዕባለ ፍትዊ ስለ ጉዟቸው እንዴት አስረዳለች።
ከቤት የወጣሁት ፍንዳታና ተኩስ ሲጀመር ነው። ያኔ ድርስ ነፍሰ ጡር ነበርኩ። ያለፍንባቸው ጉድጓዶች በአይነ ምድርና በሽንት ጨቅይተው ነበር። በዛ ውስጥ መጓዝ ከባድ ነበር። ከዛ በኋላ ደግሞ ለሶስት ቀናት ያክል በበረሃ ውስጥ ተጉዘናል። እዛ ደግሞ እባቦች ነበሩ።
አራሷ ጽዮን ታዲያ ታማለች። ነገር ግን ካምፕ ውስጥ ባለው ሁኔታ እናቷ ምዕባለ የልጇን ችግር መለየት እንዳልቻለች ትናገራለች። በተጨማሪም ሌሎች እናቶች ጨቅላ ልጆቻቸው ጭንቀት ውስጥ እንደገቡባቸው ይናገራሉ። ገነት ወልደ ማርያም የአራት ወር ህፃን ልጇን ሰላማዊትን ይዛ የወጣችው ከወር በፊት ነበር። ከዛን ጊዜ ጀምሮ ልጇ ጤነኛ ለመሆኗን ነው የምትናገረው።
እዚህ ከመጣን ጀምሮ ልጄ በጣም ትቃዣለች። በዛ ላይ የበላችው ነገር ሁሉ ያስመልሳታል። ለእሷ የሚሆን በቂ ምግብ ደግሞ የለንም።
ባለስልጣናት ስደተኞቹን ከድንበር ራቅ ወዳሉ የስደተኛ ጣቢያዎች ለማዘዋወር ጥረት እያደረጉ ይገኛሉ። ነገር ግን አንዳንዶቹ ስደተኞች ከተጠፋፏቸው ቤተሰቦች ጋር ለመገናኘት ባላቸው ተስፋ ምክንያት ወደ ሌሎች ካምፖች መዛወር አለመፈለጋቸውን ነው የሚናገሩት። በተመሳሳይ አራሶቹ እናቶችም በማይመች መንገድ ላይ ለአስር ሰዓታት ያክል ልጆቻቸውን ይዘው መጓዙ ለልጆቹ ጤንነት አደጋ አለው ብለው ይሰጋሉ። ብርሃን ኑሮዬ የሁለት መንትያ ልጆች አባት ነው። መንትዮቹ ያለ ጊዜያቸው የተወለዱ ሲሆን ግጭቱ ሲፈጠር ሐኪሞቹ የነበሩበትን ሆስፒታል ለቀው ሲሸሹ ወላጆችም ህጻናቱን ይዘው ለመሸሽ ተገደዋል። አሁን የእናታቸው ጡት ስለደረቀ ብርሃን በጣም ረካሽ የሆነ የዱቄት ወተት እየገዛ ልጆቹን ለማጥባት ይሞክራል። ነገር ግን ህጻናቱ እያገኙ ያሉት ምግብ ለእድገታቸው የሚያግዝና የተመጣጠነ አይደለም።
Situation is that my daughters are in danger and we are very tired. How could we?
አሁን ልጆች ያሉበት ሁኔታ በጣም አስጊ ነው። እኛም በጣም ተዳክመናል። እንዴት አድርገን በህይወት እንደምናቆያቸው አናውቅም።
ብርሃን እዚህ ካምፕ ውስጥ ያለው የሰብአዊ ድጋፍ ከእለት ወደ እለት እየቀነሰ በመሄዱ ልጆቹን ይዞ እርዳታ ሊያገኝ ወደሚችልባቸው የስደተኛ ካምፖች በባስ ከመሄድ ውጪ ምርጫ እንደሌለው ይናገራል። በሐምዳይት የስደተኞች ካምፕ ውስጥ የሚገኙት አብዛኞቹ ስደተኞች ሁኔታዎች ሲረጋጉ ወደ ሀገራቸው የመመለስ ፍላጎት አላቸው። ነገር ግን በትግራይ ክልል ባለው የሞባይል ስልክና የኢንተርኔት መቋረጥ ምክንያት አሁንም ድረስ ከቤተሰቦቻቸው ጋር የተቆራረጡ ሲሆን ለጊዜው እየሰሙ ያሉት የግጭት የረሃብና የፍርሃት ዜናዎችን ብቻ ነው። ለሄዘር ሙርዶክ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ሄዘር ሙርዶክንና የደንገረ መሆን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በያዝነው ዓመት በስራቸው ምክንያት የታሰሩት ጋዜጠኞች ብዛት ከፍተኛ ደረጃ ላይ ደርሷል ተብሏል። በዓለም ደረጃ 274 ጋዜጠኞች ታስረዋል። ሲፒጄ በሚል አጽሮት የሚታወቀው ለጋዜጠኞች መብት የሚሟገተው ድርጅት ያወጣው ዓመታዊ ዘገባ ቻይና፣ ቱርክና ግብጽ ጋዜጠኞችን በማሰር ቀዳሚ ቦታ እንደያዙ ተጠቁሟል። ኢትዮጵያና ቤላሩስ ያለው ያለመረጋጋት ሁኔታ እስራቶች እንዲበዙ ምክንያት ሆኗል ተብሏል። ዩናይትድ ስቴትስ ውስጥ የሚካሄዱት ተቃውሞዎችም እስራቶችን አስከትለዋል ስትል የአሜሪካ ድምጽ ዘጋቢ ጀሲካ ጄሬት ባጠናቀረችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
ቻይና ውስጥ አዲስ አስከፊ አይነት ወረርሽኝ በገባበት ወቅት የአካባቢ ጋዜጠኞች በማህበራዊ ሚዲያ መዘገብ በመጀመራቸው መንግስት እንዳሰራቸው ታውቋል። ለጋዜጠኞች መብት የቆመው ድርጅት የጥብቅና ክፍል ስራ አስኪያጅ ኮርትኒ ራዲሽ ያብራራሉ።
It is the worst year on record for imprisonments, 274, because of primarily two reasons. One is the reaction to the global health pandemic, which has been met by...
የ274 ጋዜጠኞች መታሰር በሁለት ምክንያቶች ከምንጊዜም በላይ የከፋ ነው። አንደኛው የዓለም አቀፉ ወረርሽኝ የተሰጠው ምላሽ ነው። የሐሰት ወሬ በሚል ክስ በጋዜጠኞች ነጻ አዘጋገብ ላይ የበቀል እርምጃን አስከተለ። ሌላው ደግሞ በተቃውሞ እርምጃ ማስከተሉ ነው።
የወረርሽኙ መዛመት ራሱ የታሰሩት ጋዜጠኞች ፍትህ እንዲያገኙ ጥሪ የማድረግ አስፈላጊነትን ግድ ይላል። ቢያንስ ሁለት ጋዜጠኞች በእስር እንዳሉ በኮቪድ-19 ታመው ለህልፈት ተዳርገዋል። የኪርጊስታን ጋዜጠኛ አዚም ጆን አስካሮቭም በእስር እንዳለ በቫይረሱ መሞቱን ቤተሰቦች ያምናሉ። አሁንም ራዲሽ
In a global health pandemic like COVID-19, a prison sentence for journalism could amount to a death sentence for journalism because you can't socially distance.
ኮቪድን የመሰለ ዓለም አቀፍ ወረርሽኝ በተዛመተበት ሁኔታ ጋዜጠኞችን ማሰር በጋዜጠኝነት ላይ ሞትን የመፍረድ ያክል ይሆናል። ምክንያቱም እስር ቤት ሆነው የአካል መራራቅን ሊተገብሩ አይችሉም። ራሳቸውን ለመከላከል የሚችሉበት ቁስ ተደራሽነት የላቸውም። በአጠቃላይ እስር ቤቶች ለተላላፊ በሽታዎች አመቺ ናቸው።
በያዝነው ዓመት ቀደም ሲልም ቢሆን ብዙ ታስረው የተፈቱ ጋዜጠኞች አሉ። ዩናይትድ ስቴትስ ውስጥ ከ117 በላይ የሚሆኑ ጋዜጠኞች የዘር ልዩነትን በመቃወም ስለሚካሄዱ ሰልፎች ወይም ተቃውሞዎች ሲዘግቡ፣ እንዲሁም ከፕሬዝዳንታዊ ምርጫ ጋር በተያያዘ ስለተደረጉ ተቃውሞዎች ሲዘግቡ ለአጭር ጊዜ ታስረው ተፈቷል። የዩናይትድ ስቴትስ ፕሬስ ፍሪደም ትራከር ማኔጂንግ ኤዲተር ክሪስቲን መኩደን
Protests have always been an incredibly dangerous place for journalists compared to other beats and
የተቃውሞ ቦታዎች ምንጊዜም ቢሆን ለጋዜጠኞች አደገኛ ናቸው። ይህ የተጀመረው ጆርጅ ፍሎይድ እንደ አውሮፓውያን አቆጣጠር ግንቦት 25 ቀን ሚኒያፖሊስ ሚኒሶታ ላይ በሞተበት ወቅት ነው። በደጋታው በብሔራዊ ደረጃ ይካሄድ ስለነበረው የተቃውሞ ሰልፍ ሲዘግቡ የነበሩ ጋዜጠኞች ሲደበደቡ አይተናል። ቀጥሎም ጋዜጠኞች ለመጀመሪያ ጊዜ ሲታሰሩ አይተናል። በአጠቃላይ በያዝነው ዓመት 117 ጋዜጠኞች መያዛቸውን ወይም መታሰራቸውን መዝግበናል።
የነጻ ፕረስ ነጻነት ምልክት ታይቶባት በነበረችው ኢትዮጵያ በትግራይ ክልል ስላለው ውጊያ መዘገብን በሚመለከት በርካታ ጋዜጠኞች ታስረዋል። በቤላሩስም የፕሬዝዳንት አሌክሳንደር ሉካሸንኮ እንደገና መመረጥን በሚመለከት ስለተነሳው ተቃውሞ የዘገቡ 10 ጋዜጠኞች ታስረዋል። አሁንም ራዲሽ
Does Belarus and Ethiopia really want to join China, Turkey, Egypt, Saudi Arabia on the list of countries that imprison journalists in retaliation for their work?
ቤላሩስና ኢትዮጵያ ጋዜጠኞችን በስራቸው ምክንያት በማሰር ቀዳሚ ቦታ ከያዙት ቻይና፣ ቱርክ፣ ግብጽና ሳውዲ አረቢያ ስም ዝርዝር ውስጥ መጋባት ይፈልጋሉ? እንደማይሆን ተስፋ አደርጋለሁ።
የነጻ ዜና ተደራሽነት ከማንኛውም ጊዜ በላይ ወሳኝ በሆነበት ዓመት በስራቸው ምክንያት የሚታሰሩት ጋዜጠኞች መበራከቱ አሳሳቢ ዝንባሌ መሆኑ ተዘግቧል።
አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስና ባህሬን ለአስርት ዓመታት የዘለቀ ትስስር ነበራቸው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። እንደ አውሮፓውያን የቀን አቆጣጠር ባለፈው ታህሳስ 1 2020 በኢትዮጵያ የቀን አቆጣጠር ህዳር 22 2013 ዓ.ም ሁለቱ አገሮች በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና በባህሬን የውጭ ጉዳይ ሚኒስትር አብደልለጢፍ ቢን ራሺድ አልዛይሚ የመክፈቻ ንግግሮች በርቀት በኢንተርኔት ቪዲዮ አማካኝነት ስትራቴጂያዊ ጉዳዮች ላይ ያተኮረ ውይይት መጀመራቸውን ያብራራል። የውጭ ጉዳይ ሚኒስትር ፖምፒዮ የአብርሃም ስምምነቶች የሚል ስያሜ በተሰጠውና ቀደም ሲል ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከሌላቸው አገሮች ጋር ታሪካዊ የተሰኘ ግንኙነት ለመጀመር የሚደረግ ስምምነት ባህሬን ሁለተኛው አገር ሆና መፈራረሟን በማወደስ ተናገሩ። በዚህም ስምምነት መሰረት ሁለቱ አገሮች ቱሪዝም፣ ትምህርት፣ ንግድና ጸጥታ ጉዳዮችን ጨምሮ በበርካታ ዘርፎች የትብብር ግንኙነት ለመጀመር ያስችላቸዋል ተብሎ ታምኗል።
This is a sign of hope for the region as it moves past stale, outdated thinking to which no one should want to return. And I'm confident more nations will follow Bahrain's leadership.
ይህ ማንም ሊመለስበት የማይሻውን ያረጀና ጊዜው ያለፈበትን አስተሳሰብ ወደ ኋላ ትተን ያለፍነው ያለነው ለመላው ክልል የሚበጅ የተስፋ ምልክት ነው። ባህሬን የአገር የቆዳ ስፋት መጠን በዓለም መድረክ አንድ አገር ሊኖረው የሚችለውን ተጽዕኖ እንደማይወስን ያሳየችበትን የመሪነት አርአያ ሌሎች በርካታ አገሮችም ይከተላሉ ብዬ አምናለሁ።
ፓምፒዮ አክለውም ባህሬን ከዩናይትድ ስቴትስ ጋር በጸጥታ ጉዳዮች ያላትን አጋርነት ማመላከታቸውን የጠቀሰው የዕለቱ ርዕሰ አንቀጽ ለዩናይትድ ስቴትስ የባህር ኃይል ማዕከላዊ እዝና ለአምስተኛው እግረኛ ክፍለ ጦር ዋና ጦር ሰፈር በመስጠት ጭምር ዩናይትድ ስቴትስ እስላማዊን ጽንፈኛ ቡድን አይሲስን በአየር ለመምታትና ድል ለመንሳት ባህሬን አበረከተች ያሉትን አስተዋጽኦ ርዕሰ አንቀጹ ዘርዝሯል።
That allows us to collaborate across the board from fighting terrorism to safeguarding the passage of goods in the Gulf.
ይህም ሽብርተኝነትን ከመዋጋት በባህረ ሰላጤው ሸቀጥ ያለ ችግር የሚተላለፍበትን ሁኔታ ማረጋገጥ እና ከኢራን ባህር ላይ ጥቃት በመጠነ ሰፊ ጉዳዮች ተባብሮ መስራት ያስችለናል።
ርዕሰ አንቀጹ በተጨማሪም የውጭ ጉዳይ ሚኒስትር ፖምፒዮ የኢራን መንግስት ለባህረ ሰላጤው ጸጥታና ለአካባቢው ህዝብ ሰላምና ደህንነት መደፍረስ ቀንደኛው አደጋ ደቃይ ነው ሲሉ የተናገሩትንም ጠቅሷል።
I want to thank Bahrain and its people for their steadfast support of our maximum pressure campaign which has successfully isolated Tehran
በተሳካ ሁኔታ ቴህራንን ለነጠለውና እንዲሁም የሽብር መግባር ለመፈጸምና ተጽዕኖ ለማሳደር የምትጠቀምበትን በብዙ 10 ቢሊዮን ዶላር የሚገመት ገንዘብ እንዳታገኝ ላደረገው የመጨረሻው ብርቱ ጫና የተሰኘው ዘመቻ ላደረጋችሁት የማያወላውል ድጋፍ ባህሬንንና ህዝቧን ላመሰግን እወዳለሁ።
ባህሬንና ዩናይትድ ስቴትስ የሚጋሩት አሉ ፖምፒዮ እንደረሳን ቀጽዋትታ ባህሬንና ዩናይትድ ስቴትስ የሚጋሩት ቁልፍ የውጭ ፖሊሲ ግንዛቤ ነው። ሁለታችንም በተጨባጭ ነገሮች ላይ ማተኮር የምንፈልግና ዓለምን ካለችበት ይዞታ አንጻር የምንረዳነን ብለዋል።
We recognize the violent nature of the revolutionary Iranian regime and we understand that when it comes to countering Tehran and many other important issues
የኢራንን አሪታይ ስርዓት ጠበኛ ተፈጥሮ እንረዳለን። ለቴህራን ምግባር ምላሽ ለመስጠትም ሆነ በሌሎች አስፈላጊ ጉዳዮች ዙሪያ እስራኤል ቁልፍ አገር እንጂ ደንቃራ አይደለችም።
ባለፉት በርካታ ሳምንታት ውስጥ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና ሌሎች ዩናይትድ ስቴትስ መስሪያ ቤቶች የተውጣጡ ለዚሁም ሲባል የተሰባሰቡ አምስት ቡድኖች ከባህሬን አቻዎቻቸው ጋር በመሆን ወታደራዊ ስልጠናን፣ ሴቶችን ማጎልበት፣ በሰብአዊ መብት ጉዳዮችና እንዲሁም የቻይና ኮሚኒስት ፓርቲ በ5G ኔትወርክ ቴክኖሎጂ ላይ የደቀነው ባሉት አደጋ ዙሪያ መወያየታቸውን አውስቷል። እነኚህ የውይይት መድረኮች በዩናይትድ ስቴትስ እና በባህሬን መካከል ለሚኖር ከዚህም ለተነከረ ትብብር መሰረት ይጥላሉ ብለው የሚያምኑ መሆናቸውን የውጭ ጉዳይ ሚኒስትር ፖምፒዮ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።